ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዜና እንደተዘገበው አጼ ቴዎድሮስ በካሃዲዎችና ባንዳዎች እየታገዘ ሊወጋቸው የመጣውን የእንግሊዝ ጦር እጅን አልሰጥም ብለው በገዛ ሽጉጣቸው ህይወታቸውን ያሳለፉበት 150ኛ ዓመትን ለማስታወስ ጋቤ ጉበኛ የተደረሰውን አንድ ለእናቱ መጽሐፍ የመጨረሻውን ክፍል ትረካ እናሰማለን። የሀበሻ ጀብዱ መጽሐፍ ትረካ በቅዳሜ ምሽት ዝግጅታችን የሚቀጥል መሆኑን እንገልጻለን። በቅድሚያ ዜናውን በድጋሚ እነሆ።
ከጥቂት ቀናት በፊት ክሳቸው የተቋረጠ መሆኑ የተነገረው የዋልደባ መነኩሳትና ሌሎች አብረዋቸው የተያዙ ዜጎች አርብ ሚያዝያ 5 ቀን ተፈተዋል። አባቶቹ ሲፈቱ ባስተላለፉት መልእክት ከኛ ጋር በመከራ ሰዓት ከጎናችን ያልተለያችሁንና ድምጻችንን ለዓለም ህዝብ ያስተላለፋችሁ በሙሉ የሚከፍላችሁ ሉል እግዚአብሔር ነው ካሉ በኋላ እኛ ብንፈታም የታሰርንበት ምክንያት አልተፈታምና መልስ እስከሚያገኝ ድረስ አትለዩን በማለት ጥሪ አቀርበዋል። ከጥቂት ሳምንታት በፊት በሞያሌ የወያኔ አጋዚ ጦር በፈጸመው ኢሰባዊ ግድያ ምክንያት ከቤት ንብረታቸው ተፈናቅለው ወደ ኬንያ የገቡ ኢትዮጵያውያን በብዙ ሺህ የሚቆጠሩ ሲሆን የወያኔ አገዛዝ በርካታዎች ተመልሰዋል ቢልም አሁንም በኬንያ ውስጥ ባሉ የተለያዩ ካምፖች ከአስር ሺህ በላይ የሆኑ ዜጎች እንደሚገኙ የዓለም አቀፍ የእርዳታ ሰጭ ተቋም አስታውቋል። በየመጠለያ ጣቢያዎቹ የሚገኙ ዜጎች አሁንም በከፍተኛ ችግር የሚኖሩ ሲሆን በምግብና በውሃ አቅርቦት፣ በሕክምና አገልግሎትና በሌላም ከፍተኛ ችግር እንዳለባቸው እየተነገረ ነው። የአውሮፓ ህብረት በቅርቡ በኬንያ ለሚገኙ የሞያሌ ተፈናቃዮች 100 ሚሊዮን ዩሮ ገንዘብ የሰጠ ሲሆን ሁኔታውንና ችግሩን መርምሮ ተጨማሪ እርዳታ ለማድረግ ቃል የገባ መሆኑም ታውቋል። የዛሬ 150 ዓመት ሚያዝያ 5 ቀን አጼ ቴዎድሮስ ከመቅደላ ተራራ ላይ እጅን ሰጥቼ አገሬን ውርደት ውስጥ አልከትም በመላት በገዛ ሽጉጣቸው ህይወታቸውን ያሳለፉበት ቀን በመሆኑ ኢትዮጵያውያን በከፍተኛ ስሜት እያከበሩ ይገኛሉ። በዚያ ወቅት በወራሪው የእንግሊዝ ኃይል በ15 ዞኖችና በሺህ የሚቆጠሩ በቅሎች የተጫኑ የኢትዮጵያ ቅርሳቅርስ ሀብቶች ተዘርፎ ተወስደዋል። በቅርቡ በእንግሊዝ ሙዚየሞች ውስጥ ከተቀመጡት ቅርሶች መካከል የተወሰኑቱ በተወሶ እንዲመለሱ ወስነናል የሚል ቃል የሙዚየሙ ኃላፊ በመናገራቸው በርካታ ኢትዮጵያውያን በሁኔታው ተከፍተው ተቃውሟቸውን ማሰማታቸው ይታወቃል። የወያኔ ውጭ ጉዳይ ባለስልጣኖች በመጀመሪያ ቅርሶችን በውሰት መልክ ለማግኘት ስምምነታቸውን ለእንግሊዞቹ ከገለጹ በኋላ የህዝብን ስሜት በመረዳት ስምምነቱን የቀለበሱ መሆኑን ምንጮች ገልጸዋል። ባለፈው ሳምንት የግብጽ፣ የሱዳንና የወያኔ አገዛዝ ባለስልጣኖች ካርቱም ላይ የተካሄደው ስብሰባ ያለ ስምምነት የተበተነበት ምክንያት ግብጽና ሱዳን ብቻ የተፈራረሙበትን ውል በማምጣት ውሳኔ እንዲደረግ በመሞከራቸው ነው በማለት የወያኔው የውጭ ጉዳይ ሚኒስትር ቃል አቀባይ ግብጽን የወቀሰ መሆኑ ታውቋል። ቃል አቀባዩ ማብራሪያውን በመቀጠል ኢትዮጵያ ባልፈረመችበት ክስ ልትገደዳችልም ብሏል። የግብጽ የውጭ ጉዳይ ሚኒስትር ሐሙስ ሚያዝያ 4 ቀን በሳውዲ አረቢያ ሆነው ለጋዜጠኞች በሰጡት መግለጫ በግብጽ ላይ የተሰነዘረውን ክስ አስተባብለው ሶስቱ አገሮች ሚያዝያ 12 ቀን ካይሮ ላይ ተገናኝተው ውይይት እንደሚያካሂዱም ገልጸዋል። የካርቱሙ ስብሰባ ውጤት አልባ መሆኑን ገልጸው ጉዳዩ በስምምነት እንዲያልቅ ግብጽ ከፍተኛ ጥረት እንደምታደርግ አክለውም አብራርተዋል። ኡጋንዳ በእስራኤል አገር የሚገኙ 500 ስደተኞችን ለመቀበል መስማማቷን የኡጋንዳ የስደተኞች ጉዳይ ሚኒስትር ገልጸዋል። ከእስራኤል ወደ ኡጋንዳ የሚላኩት ስደተኞች አብዛኞቹ የሱዳንና ኤርትራ ስደተኞች ሲሆኑ ከፍተኛ ምርመራ የሚካሄድባቸው መሆኑን አብረው ገልጸዋል። የኡጋንዳ መንግስት ቀደም ብሎ ስደተኞች እንደሚወስድ የተሰራጨውን ዜና የካደ መሆኑ ሲታወቅ፣ በአሁኑ ወቅት ግን ለመውሰድ ዝግጁ መሆኑን በይፋ ገልጸዋል። በእስራኤል አገር ከ35 ሺህ በላይ የሆኑ ከሱዳን እና ከኢትዮጵያ የመጡ ስደተኞች ያሉ ሲሆን የእስራኤል መንግስት ብዙዎቹን የኢኮኖሚ ስደተኞች ነው በማለት ከሀገር ለማስወጣት ጥረት ሲያደርግ ቆይቷል። የመንግስቱን ድርጊት የሰብአዊ እርምጃ ነው በማለት በርካታ የእስራኤል እርዳታ ሰጪ ድርጅቶችና የሲቪክ ሶሳይቲ አባላት ተቃውሟቸውን ማሰማታቸው የሚታወቅ ሲሆን ከጥቂት ሳምንታት በፊትም የናታንያሁ መንግስት ስደተኞችን ወደ ምዕራብ አገሮች ለመላክ ከተባበሩት መንግስታት ድርጅት ጋር ያደረገውን ስምምነት መሰረዙ ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ ማዩ ቱርክ ባይ የምሸሽ ነው መቅደላ መቅደላ ቋንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ ማዩ ቱርክ ባይ የምሸሽ ነው
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ እናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
የመጨረሻው ክፍል
አጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክ ባይ የምሸሽ ነው።
ምዕራፍ 53 የመጨረሻው ዘመቻ። አጼ ቴዎድሮስ በጋፋት የተጀመረው የመድፍ ሥራ በየጊዜው እንዲሻሻል ሲያስደርጉ እንደ ሴቫስቶፖል ያለው 700 ኩንታል የሚመዝን ሌሎችም ተመልካቾችን ቀርቶ በእጃቸው የሰሯቸውን ጥቂት ፈረንጆችና ከአንድ ሺህ በላይ የሆኑ ኢትዮጵያውያንን ያስደነቁና እጅግ ታላላቅ የሆኑ መድፎች ተሰሩ። ከዚያም የሚጎተቱባቸው እጅግ ታላላቅ የሆኑ ባለ አራት መንኮራኩር የብረትና የነሐስ ሰረገሎች ይሰሩ ጀመር። እዚህም በቀር እነዚህ እጅግ ከባዶች የሆኑ መድፎችና ሰረገላዎች የሚያልፉበት መንገድ ስለሚያስፈልግ ታላቁ ንጉሠ ነገሥት በየቦታው እያስጀመሩ ብዙ ለመግፋት ሳይችሉ ሽፍታ ማስተዳደር ሲሄዱ እየተቋረጠባቸው የቆየውን የመንገድ ሥራ ከደብረ ታቦር እስከ መቅደላ ባለው ክፍለ ሀገር ላይ ጀመሩ። ሽፍታ ባላስቸገራቸው ጊዜ ቀኑን ሙሉ ከሰራተኞችና ከወታደሮቻቸው ጋር ሆነው ድንጋዩን በፈንጂ ባሩድ እያስበታተኑ ራሳቸው ድጅኖ ወይም መዶሻ ይዘው እየፈለጡ አንካሴ ዶማ ይዘው በመቆፈር ጉብታውን እያፈለሱ ጉድጓዳውን እየሞሉ ሲሰሩና ሲያሰሩ ይውሉ ነበር። በዚያ ወጣና ገባ ቦታ ሰፊና ምቹ የሆነ መንገድ ሲሰሩ ያንዱ ቀን መንገድ ወር ከሳምንት ግድም ይፈጅባቸው ነበር። በዚህ ስራ ላይ እንዳሉ በየቀኑ የሚደርሳቸው ወሬ ዙሪያቸውን የከበቧቸው ጣራቶች መበርታትና የግዛታቸው እየጠበበ መሄድ ነበር። በዚህ ጊዜ ሸዋ ለራሱ ነጻ ከሆነና የላኳቸውን ወታደሮች ወቅቶ ከመለሰ የእሳቸው ግዛት መሆኑ ጭራሽ ተረስቶ የአቶ በዛብህና የልጅ ምኒልክ የትግል ሜዳ ከሆነ ቆይቷል። ጎጃምን በሰፈራቸው በተነሳው አስፈሪ የሆነ ተላላፊ መሽታ ምክንያት ትተውት ከተመለሱ በዚያ ያሉትም ሽፍቶች ይበልጥ ከደረጁ ቆይቷል። እነ ላስታ፣ እነ ወሎ፣ እነ ትግሬ ጠላት በሆኑ ሽፍቶች ተይዘዋል። ሌላው ሁሉ ቀርቶ ተወልደው ያደጉበትና የጣና አካባቢ ግዛት በሙሉ በከዳተኞች ሽፍቶች እጅ ወድቆ ነበር። ውድቀታቸው እንዳነሳሳቸው እየተፋጠነ የመጣባቸው ንጉሠ ነገሥት በዚህ ጊዜ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ የሚባሉት በስም ብቻ ነበር እንጂ ግዛታቸውስ አንድ ጠቅላይ ግዛትም አይሞላም ነበር። የቀሯቸው የአገር ክፍሎች መሃል በጌ ምድር ዋላና ደላንታ ብቻ ነበሩ። ለዚሁም ከያለበት የሚነሳሳው ሽፍታ ከያቅጣጫው እየመጣ ወታደሮቻቸውን ያስቸግርባቸው ነበር። መንገድ በሚያሰሩበት ጊዜ እንኳን ከያቅጣጫው የሚተኮስ ጥይት ሲያፋጭባቸው ይውል ነበር። ሁሉን ነገር እርግፍ አርገው ጥለው ከእንግሊዞች ጋር የሚያደርጉትን ጦርነት በሚያሰላስሉበት በዚያ ጊዜ ህዝባቸው እንዲህ ሲያስቸግራቸው እጅግ በተቃጠለ ቁጣ ፊታቸውን የመለሱበት ቦታ ሁሉ የጥፋቱ ጊዜ የደረሰበት የዋይታ ምድር ነበር። ወታደሩ በቀረላቸው ጠባብ ግዛት ላይ የሚበቃ ምግብ ሊያገኝ ስላልቻለ ወደ ሸፈተው ክፍል ሁሉ እግሩ እስከቻለለት እየዘመተ እየዘረፈ እንዲበላ ተፈቀደለት። አጼ ቴዎድሮስ ሽፍታ ይባሉ ከነበረበት ጀምሮ ያን ሁሉ መስፍን ተራ በተራ በደመሰሱበት ጊዜ ያልተለዩአቸውን ታማኝ ጀግኖች ያበረከቱላቸውን ደምቢያን፣ አለፋንና ጣቁሳን፣ አቸፈር ወንድየን ሳይቀር ወታደራቸው አጠፋቸው። የራሱ ጠላት የሆነ ህዝባቸው የጠላቸው ንጉሠ ነገሥት በዚህ ችግር ላይ ሆነው ያ ሁሉ ጥረታቸው ለርሱ እንዳልነበረ ሁሉ በጠላትነት እየተዋጉ ከደብረ ታቦር መቅደላ ድረስ የሚወስደውን ሰፊ አውራ ጎዳና በታላቅ ትዕግስትና ድካም ሰርተው ከጨረሱ በኋላ ዋና ከተማቸው ሆኖ የቆየውን ደብረ ታቦርን አቃጥለው እነ ሴባስቶፖልን እያስቆጠቱ ከ60,000 10,000 አይሆንም ተብሎ ወደሚገመት ቁጥር የወረደውን ከክዳት የተረፈ ሰራዊት ይዘው የመጨረሻ ግዛታቸው ወደ ሆነው ወደ መቅደላ ምሽግ መጓዝ ጀመሩ። ታላቁ ንጉሠ ነገሥት ምንም እንኳ ከጥቂት ዓመታት ወዲህ ጀምረው ሲሰሯቸው የሚታዩ ሥራዎች ሁሉ ተስፋ ከመቁረጥ የመነጩ እየሆኑ ቢታዩ፣ በጋፋት የነበረውን ድርጅት ባፈረሱበትና ደብረ ታቦርን አቃጥለው ጉዞ በጀመሩባቸው ቀኖች ያዩአቸው ሰዎች ሁሉ የማይበገሩት ንጉሠ ነገሥት ሰው መሆን አይቀርምና የፈተና ብዛት መንፈሳቸውን ሳይሰብርባቸው እንዳልቀረ ተረድተውት ነበር። በመንገድ ላይ ሲከዳ የሚያገኙትን ወታደርም በጭካኔ ይቀጡት ነበር። ማንኛውም ነገር ሲጠፋባቸው የራሳቸው የሆነውን የአካልና የመንፈስ ኃይል ያላጡት ንጉሠ ነገሥት በዚህ ሁኔታ ወደ መቅደላ ሲጓዙ ንጉሠ ነገሥታዊ ግርማቸው አልተለያቸውም ነበር። ማንኛውም ኢትዮጵያዊ ንጉሠ ነገሥት ከሳቸው ቀድሞ አሰርቶት በማያውቀው ጎዳና በማንም ጊዜ ተሰርቶ የማይታወቀውን በኢትዮጵያ ውስጥ ያሰሩትን ታላላቅ መድፍ በመንኮራኩር እያሳቡ የተለመደው ንቃትና ድፍረት ሳይለያቸው ሲጓዙ ማየት ለጊዜው ሊኮራበት የፈለገ ኢትዮጵያዊ ባይኖርም ለኢትዮጵያውያን ሁሉ ዘላለማዊ ኩራትን የሚሰጥ ነበር። እንደዚህ ተጉዘው መግደላ አፋፍ ላይ ሲደርሱ በዚያ የሚገኙት የዘውድ ምክር ቤታቸው አባሎች ሆኑ 11 ቢትወደዶች ሌሎች ብዙ መኳንንት ወታደሩና በዚያ የሚገኙ ቤተክርስቲያኖች ካህናት በታላቅ ስነ ስርዓት ተሰልፈው ተቀበሏቸው። እንዲሁም ምንም እንኳን አቀዱት አላማ ሲሉ በስራት ቢያቆዩት እንደ ከፍተኛ ወዳጃቸው አድርገው ይዘውት የቆዩት ሆርሙዝድ ራሳም ከተከታዮቹ ጋር አስፈትተው በዚያው እንዲገኝ አድርገውት ነበር። ራሳም ቀርቦ እጅ ከነሳ በኋላ ይበልጥ ቀረብ አድርገው እጁን ያዙና ለጤናህስ እንደምን አለ አሉት። በጣም ደህና ነኝ ጃንሆይ አለ ራሳም። ይኸውልህ ታንተ ተተለየው ወዲህ እነዚህን መድፎች አሰራው። ተተለያየን ደስታ ያገኘውባቸው ሰዓቶች ቢኖሩ አንዱ አሁን አንተም በደህንነት ሳይህ፣ ሁለተኛው ይሄ ታላቅ መድፍ ተሰርቶ ያየሁበት ጊዜ ብቻ ነው አሉ አጼ ቴዎድሮስ ወደ ሴባስቶፖል እያመለከቱ። ሆርሙዝ ራሳም ሴባስቶፖል ሲጎተት በብዙ መቶ የሚቆጠሩ ሰዎች ከመንኮራኩሩ ሰንሰለት ላይ የታሰሩ ብዙ መጫኛዎችን ሲጎትቱ በየደቂቃው ጠፍሩ ሲቦዳደስ ያ እጅግ የሚያስፈራ መድፍ ከነመንኮራኩሩ ከአቀበቱ ወደ ቁልቁለቱ ያገኘውን ሰውና እንጨት ሁሉ እየጣሰ ዘቅዝቆ ለመጋበለር የፈለገ በሚመስል ሁኔታ ወደ ኋላው ሸከክ ሸከክ ማለት ሲጀምር መኳንንቱና ንጉሠ ነገሥቱ ራሳቸው ጭምር በእጃቸው ይዘውት የቆዩትን ታላላቅ ድንጋይ በመንኮራኩሩ ስር እየሸጎጡ ወደ መጣበት ቁልቁለት ከመጋለብ ያግዱት ነበር። ሆርሙዝድ ራሳም ይህም ባየ ጊዜ ቴዎድሮስ ክፉም ይሁን ደግ ታላቅ ሥራ ለመሥራት ታላቅ ችሎታ ያላቸው ናቸው ሲል ሟቹ ቆንስል ክላውደን የጻፈው ትዝ አለው። አገራቸው በሙሉ ተበጥብጦባቸው በአውሮፓውያን ላይ ሁሉ ተስፋ ቆርጠው በሚገኙበት በአሁኑ ጊዜ እንዲህ እንዲህ ያለ ነገር የሞከሩ ሰው ኢትዮጵያውያን ቢተባበሩላቸውና ዓላማቸውን ቢከተሉላቸው ኑሮ እኛ ኢትዮጵያውያን እውሮች ነን፣ እግዚአብሔር በሰማይ ቤት ብርሃን እንዲሰጣቸው ብርሃን አሳዩን ሲሉ ለንግሥት ቪክቶሪያ እንደጻፉት አውሮፓውያን ቀደም ሲሉ ያዩትን ብርሃን ቢያሳያቸው ኑሮ ምን ያህል ታላቅ ነገር ሊሰሩ ይችሉ ኖረዋል ብሎ አሰበ። አጼ ቴዎድሮስ ታላላቆቹን መድፎች ሁሉ ተራ በተራ እያስጎተቱ በተራራው አናት ወዳለው ከተማ ካወጡ በኋላ የሚስተር ራሳምን እጅ ይዘው ሲያነጋግሩት፣ አቶ ራሳም ሰዎቻችሁ ወደ አገሬ ምድር መግባታቸውን ሰማሁ። በምናደርገው ጦርነትም ምናልባት ያቸንፉኝ ይሆናል። ግን የኢትዮጵያ ንጉሠ ነገሥት ቴዎድሮስን አቸነፍን ይሉ ይሆን ወይስ የራሱ ሕዝብ ከብቶት የአንድ ተራራ ገዥ የሆነውን ካሳን? እንደ መጀመሪያው የኢትዮጵያ ንጉሠ ነገሥት ባለሁበት ጊዜ ቢመጡ ኖሮ ተመርከባቸው ሲወርዱ ራሴ ሄጄ ወይም ሰዎቼን ልኬ ታገሬ ምን ትፈልጋላችሁ ላቸው ነበር። አሁን ግን የዚህ ደረቅ አለት ብቻ ገዢ ስለሆንኩ እግዚአብሔር የሚያደርገውን ተመጠባበቅ በቀር ምንም ለማድረግ አልችል አሉ የመቅደላን ተራራ በእጃቸው እያመለከቱ። ሚስተር ራሳም ራሱ ምንም ጥፋት ሳይኖርበት በፈረንጆች ላይ ባደረባቸው ጥላቻና ጥርጣሬ ብቻ ቢያስሩትም በአሳሪና በታሳሪ ታሪክ መካከል ታይቶ በማይታወቅ አክብሮት ይዘውት ቆይተው ስለነበር ሊጠላቸው ቢሞክር እንኳ ልቡ እሻልለው ስላለ ስሜቱ እያሰቃየው እግዚአብሔር ያለው ብቻ ነው የሚሆን ጃንሆይ አለ። አጼ ቴዎድሮስ ንግግራቸውን በመቀጠል በደብረ ታቦርና በመቅደላ መካከል በቀሩልኝ ትንሾች የግዛት ክፍሎች ያለው ሕዝብ እንኳ አምጾብኝ ለመሞት የማልፍበት መንገድ ስጡኝ። ዳግመኛ ይመለስብናል ብላችሁ እንደሆነ ይህ አይደረግም። እዚህ ብቻ ሳይሆን ወታደሬም አብዛኛው ከብቶኛል፣ ተውኝ ወደ መቃብሬ ለመጓዝ መንገድ አትንፈጉኝ ብላቸውም ቢያሉኝ እኔም በተናደድኩበት ጊዜ ያገኘኋቸውን ጠላቶቼን ሁሉ በቤት ዘግቼ በሳት ማቃጠል ድረስ ጭካኔ ቀጣኋቸው። በግፍ እንዳልቀጣኋቸው እግዚአብሔር ያውቃል። በእሳት ስለመቅጣቴ እንደሆነ እግዚአብሔርም በጥፋታቸው የማይጸጸቱ ኃጢአተኞችን በእሳት ነው የሚቀጣቸው። እርግጥ ነው ፍጡር በመሆኔ ልቆጣጠረው የማልችል ብስጭት በተቸነፍኩበት ጊዜ ሁሉ በደረቅ አበሳ እርጥብ ይነዳል እንደሚባለው ብዙ ንጹሖችን ከጥፋተኞች ጋር አጥፍቼ ይሆናል። ግን እግዚአብሔር ኃጢያተኞችን ለማጥፋት በሚያወርደው ምድራዊ መቅሰፍትም ደጎችም ሰዎች ኃጢያተኞች ሁሉ የሚበልጥ ያልቃሉ። አጥራሳም ይህ አድራጎቴ ባንተ ላይም ተፈጽሟል። እነ ካሜሮንን፣ እነ ስተርንን፣ እነ ሮዘንታልን፣ እነ ናፖሊዮን ሶስተኛን፣ እነ ራፋልን ስለጠላው አንተን የልቦዳጄን አሰርኩ አሉ አጼ ቴዎድሮስ። ጃንሆይ ቢያስሩኝም እንደ ንጉሥ አክብረው ስለያዙኝ እኔን አሰርኩ ብለው አይዘኑ አለ ሚስተር ራሳም። ንግግሩን ቀጠለና ጃንሆይ አሁን እስር የተፈትቼ አብዛኛዎቹ የስራት ጓደኞቼ በሰንሰለትና በእግር ብረት እንደተያዙ ሳይ ስላሳዘኑኝ እንዲፈቱልኝ እለምናለሁ አለ። በዚያ ያለው ሁሉ ከቀን በኋላ በሆነ ባልሆነው ነገር ሆድ የሚበሳቸው ንጉሠ ነገሥት ሚስተር ራሳምን ተቆጥተው እንደገና ያስሩታል ብለው ሰጉ። አጼ ቴዎድሮስ ግን በጥጋቸው ወዳለው ወደ አቶ ሳሙኤል ዘወር ብለው ሁሉም አሁን እንዲፈቱ አሉ። ሚስተር ራሳም ለጥ ብሎ እጅ ከነሳ በኋላ ቀኝ እጃቸውን በሁለት እጁ ይዞ የመዳፋቸውን ጀርባ ሳመው። ሚስተር ራሳም የጀግናውን የቅኑን የሃይማኖታዊውንና ከፍተኛ ችሎታ ያለውን ኢትዮጵያዊ ንጉሠ ነገሥት ቀን ልመና ችላ ካለው የእንግሊዝ መንግሥት ተልኮ በመምጣቱ እስራት ቢደርስበትም በግል ጨዋ ባህሪው በንግግር ችሎታው ኢትዮጵያና ለሕዝቧ በነበረው ከፍተኛ አክብሮትና ፍቅር በሚያቆጥ ኢትዮጵያውያን ሁሉ ዘንድ የተወደደና የተከበረ ሰው ሆኖ ነበር። ንጉሠ ነገሥት ቴዎድሮስ አውሮፓውያኑ እስረኞች ከእስራታቸው እንዲፈቱ ካደረጉ በኋላ በመኳንንቱና በካህናቱ መካከል በዚያ ወዳለው ቤታቸው ሲያልፉ አንዱ ደፋር ቄስ በፊታቸው ቀርቦ ጾም እንዲሻርና በዓላት እንዲደፈሩ ስላደረጉ የአባቶቹን ሃይማኖት ትተው የፈረንጆችን ሃይማኖት ተከትለዋል ሲል በግልጽ ተናገራቸው። እሳቸውም ይህን ደፋር ቄስ ምንም ከማለታቸው በፊት በዚያው ያሉትን አውሮፓውያን ሁሉ አስጠርተው አቀረቡና ከእናንተ መካከል የእናንተን ሃይማኖት እንድከተል አስተምሮ ያሳመነኝ እንዳለ እስቲ መስክሩ አሉ። ለዚህ ካህናት ራሳቸው ፈጥረው ለሚያወሩት ወሬ ምንም መነሻ ስላልነበረው አንድም ምስክር አልተገኘም። በዚህ ጊዜ ንጉሠ ነገሥት ቴዎድሮስ ወደ ካህናቱ ፊታቸውን መልሰው በሐሰት ወሬያችሁ አንድ ያደረግኳትን አገሬን አሳጣችሁኝ፣ አሁን ደግሞ መቅደላንም ልታሳጡኝ ትፈልጋላችሁ ማለት ነው? ለመሆኑ እናንተ የእግዚአብሔር ካህናት ናችሁ ወይስ የሰይጣን? የሐሰት አባት ዲያብሎስ ነው። የእርሱ ተከታዮች ሁሉም ዋሾች ናቸው። በእግዚአብሔር በእውነተኛው አምላክ የሚያምኑ ሰዎች ግን የሐሰት አባቶች አይሆኑም። እናንተ ካህናተ ጣዖታት ሥጋ ወደሙ መቀበል የተውሁት በተቀደሰው የክርስቶስ ሥጋና ደም ላይ መርዝ አጥምዳችሁ ልትገሉኝ እንደ ተዘጋጃችሁ ስለ ደረስኩበት ነው። አለቃችሁ ብዙ ቁባቶች አስቀምጦ ስላየሁ እኔም የድሮ ልማዴን ትቼ ቁባቶች ማስቀመጥ ጀመርኩ። ቁባቶችን በስልቦች ሳስጠብቅ አይታችኋል። ጥበቃው ያስፈለገበትም እናንተን በመጠርጠር እንጂ ተመኳንንቴና ተሰራዊቴ መካከል ማንንም ጠርጥሬ አይደለም። ወታደሮቼ በጾም ቀን ሥጋ እንዲበሉ ፈቅጄላቸዋለሁ። ምክንያቱም እናንተ ባሳመጻችሁት ሕዝብ መካከል ሌላ ምግብ ሊያገኙ ባለመቻላቸው በረሃብ ሊያልቁብኝ ስለሆነ ነው። በሉ አሁን ሂዱልኝ አሉ። ደፋሩ ቄስ ለአንድ ቀን እስራት ወደ እስር ቤት ተላከ። አጼ ቴዎድሮስ ከጥቂት ዓመታት ወዲህ ጀምሮ ብስጭታቸውና ሐዘናቸው ከቀን ወደ ቀን እየጨመረ በሄደ መጠን በእርግጥ በብዙ የግል ጠባዮቻቸው ተለዋውጠው ነበር። ከእቴጌ ተዋበች ጋር በተክሊል ሲቆርቡ ቀደም ሲል የእርሳቸው የነበሩ ሴቶቻቸውን ሰው ለማግባት እየፈራ እንዳይቸገሩ ራሳቸው ተስማሚ ባል እየመረጡ በመዳር ካሰናበቱ በኋላ አቡነ ሰላማ እንኳ ሊያገኙት ያልቻሉትን ከማንኛውም ሴት ጋር ያለ መልከስከስ ስም ያገኙበትን ጥንቃቄ ይከተሉ ነበር። እቴጌ ጥሩ ወርቅን በእቴጌ ተዋበች ምትክ ለመቀበል ብዙ ምክንያት ከከለከላቸው በኋላ ግን በግልጽ የያዟቸው እቁባቶች ነበሯቸው። አጼ ቴዎድሮስ ከታወቁባቸው ጠባዮቻቸው መካከል ጠንካራ መጠጥ አለመጠጣት አንዱ ነበር። በኋላ ግን ጠላቶቻቸው እንዳሰሩት ሰካራም ባይሆኑም የሕዝብ ጉዳይ በሚያዩባቸው ሰዓቶች ባላቋረጠው የጦርነት ጊዜ ሁሉ በሌላም ሥራ ላይ ሳሉ ከመጠጡ ቀርቶ ከመግብም አይድፈሩ እንጂ የረት ሰዓቶቻቸውን የተወሰነ መጠን ያለው መጠጣት ያሳልፉት ጀምረው ነበር። ኦርቶዶክስ ሃይማኖት እጅግ የተነከረ ጥንካሬ ነበራቸው። ወታደሮቻቸው ሌላ ምግብ ጨርሰው ለማግኘት በማይችሉበት ቦታ ሆነው መገኘት ከጀመሩ ወዲህ ግን ስጋ በመብላት ህይወታቸውን ከረሃብ ጦርነት እንዲጠብቁ ያስደርጉ ነበር። እነዚህ ለውጦችም እኒህን ታላቅ ሰው ለመጣል በተደረገው ከፍተኛ የወሬ ሴራ ዋና ረዳቶች ሆነው ነበር። ቴዎድሮስ ተሰውቶ የቅዱስ ጊዮርጊስን የሰማዕትነት አክሊል ለመቀበል እጅግ ጓጉቶ ለአንድ ቀን የእግር ብረት ከመሸከም በስተቀር ሌላ ክብር ሳያገኝ የቀረው ቄስ ንጉሠ ነገሥት ቴዎድሮስን እንደዚያ በሕዝብ ፊት የወነጀላቸውም ከፍ ብለው በተጠቀሱትና በሌሎች ምክንያቶች በተስፋፋው የወሬ ናዳ ተገፋፍቶ ነበር። አጼ ቴዎድሮስ ከዚህ ሁሉ ነገር በኋላ ወደ ተራራው አፋፍ የወጡትን መድፎች አፎቻቸውን ሕዝብ ወደ ሌለባቸው አቅጣጫዎች እንዲዞሩ እያስደረጉ የሙከራ ተኩስ ያስተኩሱ፣ መቅደላና በአካባቢው ያሉት ተራሮች ከመድፉ ድምፅ ጋር ሲያስተጋቡ ከስራቸው የተነቃነቁ ይመስሉ ነበር። አጼ ቴዎድሮስ የሙከራውን ተኩስ ከተመለከቱ በኋላ በጥጋቸው ወደ ቆመው ወደ ሚስተር ራሳም ዘወር ብለው፣ አቶ ራሳም ህዝቤ ባይከዳይ ኑሮ እኮ ሰዎቻችሁ የጠየቅኳቸውን ሰራተኞችና እርዳታ ቢከለክሉኝም በዚሁ ብዙ ነገር ማሰራት አይቀርም ነበር። እነሱም ቢሆኑ አንድ ነገር እንዴት መሰራት እንደሚችል የሚያውቁት በብዙ ልፋትና ቆራጥነት እንጂ እግዚአብሔር ወርዶ አላስተማራቸው አሉ። እርግጥ ነው ጃንሆይ፣ ለወደፊቱም ቢሆን ማሰራት ይችላሉ አለ ሚስተር ራሳም መልስ ለመስጠት ብቻ በተነገረ ተጠራጣሪነት ያለበት ድምጽ። አይ አሁንማ ሁሉ ነገር አልፏል አሉ አጼ ቴዎድሮስ ጥልቅ ሐዘን ከሚታይበት ፈገግታ ጋር። ከዚያም ጥቂት ተከዝ ብለው መሬት መሬቱን ሲያዩ ቆዩና፣ አሁን የቀረኝ ስራስ ከእንግሊዞች ጋር አንድ ቀን ተዋግቶ መሞት ብቻ ነው። ያንተም ስራ እኔን ቀብረህ ልጆቼንና ቤተሰቤን ይዘህልኝ ወደ እንግሊዝ አገር መሄድ ነው አሉ። ሚስተር ራሳምም አንገቱን ወደ መሬት ደፍቶ በትካዜ አለቱን ይመለከት ጀመር። ምዕራፍ 54 ምን ነው በመቅደላ ጩኸት በረከተ። አጼ ቴዎድሮስ በቀረችላቸው ግዛት በመቅደላ ሆነው የእንግሊዞችን መምጣት ሲጠባበቁ ሁለት ሳምንት ያህል አለፉ። ከዚህ በኋላ እንግሊዞች በኢትዮጵያውያን እየተመሩ ወደ መቅደላ በተቃረቡበት በዚህ ጊዜ መቅደላ የሐዘንና የልቅሶ የፍርሃትና የሽብር አምባ ሆና ነበር። አውሮፓውያኑ እስረኞች ካሁን አሁን እንታረድ ይሆን እያሉ በየጎጆአቸው በፍርሃት ይሰቃያሉ። በሙሉ እንዲለቀቁ ታዞ ብዙዎቹ ከተለቀቁ በኋላ ተራቸውን መጠበቅ አቅቷቸው ሲጫጫው ስላዩ የተናደዱት ንጉሠ ነገሥት የሙሉ ምህረት ትእዛዛቸውን ሽረው እንደገና የክስ መዝገባቸውን አስቀርበው በመመርመር ጥፋቱ ቀለል ቀለል ያለውን በቀኝ፣ ጥፋቱ ከበድ ከበድ ያለውን በግራ ሲያቆሙ ቆይተው በቀኝ የቆሙትን እናንት ሂዱና አርፋችሁ ቆዩ፣ እያየኋችሁ ከርታችሁ ከምናደድ ስሞትላችሁ ነጻ ትሆናላችሁ ብለው ሲመልሷቸው፣ ወደ ግራ ዙረው ቀድሞ ስትሰሩብኝ የኖረው በደል አንሶ አሁን ደግሞ እንግሊዝ ስለመጣ ፈርቶ ይለቀናል ብላችሁ ስላሰባችሁ በበደላችሁ መሰረት ትሞታላችሁ። አጥፊዎች ናችሁ ብዬ ቀጥቻችኋለሁ። በዚህ አጥፊ ተሆንኩ፣ በርግጥ ንጹሆችን ገድዬ ተሆንኩ፣ ቀድማችሁ ሂዱና ክስ አቅርባችሁብኝ ቆዩኝ በማለት ለመጨረሻ ጊዜ በጥይት አስደብድበው በገደል አፋፍ የጣሏቸው ከ190 በላይ የሆኑ ሟቾች ወዳጅ ዘመዶች በየአቅጣጫው ያለቅሳሉ። በየጎጆው በየድንኳኑ ልቅሶ ይሰማል። የመቅደላ አምባ በታላቅ ሐዘንና ሽብር በተስፋ መቁረጥና በችግር ስትተራመስ ከሰነበተች በኋላ በሰር ሮበርት ናፒየር የሚመራው 35,000 የሚሆነው ከእንግሊዞች እና ከህንዶች ወታደሮች መካከል የተውጣጣው ሰራዊት የበሽሎን ወንዝ ተሻግሮ ወደ መቅደላ ሲጓዝ ንጉሠ ነገሥት ቴዎድሮስ ራስ እንግዳንና ፊታውራሪ ገብርዬን ሚስተር ራሳምን አስከትለው ወደ ተራራው አናት ወጡና ሩቁን አቅርበው በሚያሳይ መነጽራቸው ተመለከቱ። በኋላ ራስን ግዳን ፊታራሪ ገብርኤል ሌሎችንም የጦር አለቆች በድንኳናቸው ሰብስበው ስለ ጦርነቱ ምክክር ጀመሩ። እንግዲህ ምንም ቢመጣ የምንፈራበት ምክንያት የለም። እርግጥ ነው ብቻችንን ቀርተናል። እንዳያችሁትና እንደሰማችሁትም እንግሊዞችን እየመሩ ያመጧቸው ጣላት አገራቸውን ቢረግጣት መከላከል የሚገባቸው ኢትዮጵያውያን ናቸው። ባላም በራስ ካሳም ዋናው መንገድ ጠራጊና አስተናጋጅ ሆኖ አላሉ። እኔንስ ይጥላይ በየሄደበት በየደረሰበት ቅኝ ግዛት መመስረት ዋና አላማው የሆነውን የእንግሊዝ ጦር ወደ አገሩን ብርት ጎትቶ እንዴት ያስገባል? ኢትዮጵያውያን የግል ጉዳያችንን ለማስከበር ያገራችንን ጠቅላላ ጥቅም ተመጉዳት የምንታገሰው መቼ ነው? መቀኝነታችንና ድንቁርናችንን ከፋታችንን ታንኳላችንን እንደውቀት እንደጀግንነት ከመቁጠር የምናቋርጠው መቼ ነው? ከክፉ ነገር ይልቅ መልካም ነገርን ለማጥፋት ተመራራት የምንታገሰው መቼ ነው? ወርቅ ላበደረ ጠጠር ማር ላበደረ ሬት መመለስ የምንተወው መቼ ነው? እኔስ እንግዲህ ግድ የለኝም። ታፈር ያነሳኝ አምላክ ወደ አፈር ሊመልሰኝ ሲፈቅድ በፈጣሪ ፈቃድ አላጉረመርምም። ግን ለዚች በመቀኞች ባላማ ያለሽ በጥባጮች ለተጎዳች ምስኪን አገር ወዮላት። ወይ አገሬ ድሆች፣ ወይ አገሬ በመቀኞችና በደንቆሮች ሴራ እንዲት ሆኑ? እንግዲህ አምላክ ያዘዘው ይሁና አሉ አጼ ቴዎድሮስ። ጃንሆይ እንግዲህ እንዳሉት ሁሉ አምላክ ያዘዘው ይሁን እንጂ የሰውን ነገርማ አይተነዋል። ለራሳቸው አገር ጠላት የሆኑትን ሁሉ ስተተቻለን ቀጥተናቸዋል። ልናገኛቸው ያልቻልን ቢኖሩ እግዚአብሔር ራሱ ይቅጣቸው። ዘላለማዊ እርግማንና ፍረትም በስማቸው ላይ ይኖር። አገሩን ተጠላት ጋር ተባብሮ የሚያስደፍርንም የመለኮት ቁጣ ዘላለማዊ ቦታ ያሳጣው አሉ ራስ እንግዳ። አሜን አሜን አሉ መኳንንቱ ሁሉ። እኛስ ብንችል እናቸንፋለን፣ ባንችልም ያገራችንንና የጀግናውን ንጉሰ ነገስታችንን ክብር መደፈር ሳናይን ሞታለን። ግን የራሱንና ያገሩን ክብር ሽጦ የራሱን ጥቅም የሚገዛ ስሙ ለዘላለም የተዋረደ ይሁን አሉ ፊታውራሪ ገብርኤል። በዚያ የተቀመጡትን መኳንንት ሁሉ ወኔ ስለፈነቀላቸው ፉከራም በንግግሩ መካከል መቀላቀል ጀመረ። አጼ ቴዎድሮስ ግን ምንም እንኳ በቀራቸው ጥቂት ሰራዊት ታማኝነት ቢያምኑም ከልብ የሚያከብሯቸው እንግሊዞች ቀርቶ ከአህያ መንጋ ይበልጥ አድርገው የማያዩአቸው ቱርኮችና ግብጾች ከፍተኛ ብልጫ ባለው መሳሪያ በመረዳት በደጃዝማችነታቸው ጊዜ ባደረጉት ጦርነት በሰራዊታቸው ላይ ያደረሱትን ጉዳት አስታወሱና እንዲህ በድፍረት ብቻ የሚተማመኑ ወታደሮቻቸው እንደ ሳትራት በሳት ውስጥ እየገቡ እንዳያልቁ ሰጉ። ባንፈራም የምንፎክርበት ጊዜ አይደለም፣ እግዚአብሔር ያዘዘው ብቻ ይሁን አሉ አጼ ቴዎድሮስ። በዚህ ሁኔታ ሲመካከሩ ከቆዩ በኋላ የእንግሊዝ ጦር እንደደረሰ ጦርነቱን ለመጀመር ተወስኖ ስብሰባው ተበተነ። አጋጣሚ የሚመስሉ ነገሮች ሁሉ አንዳንድ ጊዜ ከፍተኛ ምስጢሮች አዝለው ይታያሉ። አጼ ቴዎድሮስ ጌታችን ኢየሱስ ክርስቶስ በተሰቀለበት ቀን እንግሊዞች ደርሰው ጦርነት ይገጥሙኛል ብለው አልጠበቁም። እንግሊዞችም ይህን አላሰቡም። ነገር ግን ለሕይወታቸው፣ ለዓላማቸው፣ ለሥራቸው ትንክህታቸው አድርገው የኖሩት ኢየሱስ ክርስቶስ የድላቸው ሁሉ ፍጻሜ በተሰቀለበት ቀን እንዲጀመር አደረገ። የክርስቶስ ባሪያ እያለ ሲፎክር የኖረው፣ የክርስቶስ ባሪያ እያለ ሲያሸንፍ የኖረው፣ የክርስቶስ ባሪያ እያለ ሲቀጣ ሲምር የኖረው እውነተኛው ክርስቲያን ንጉሠ ነገሥት አምላኩ ለሰው ሲል መከራ በተቀበለበት ቀን ለእውነት ሊሞት ተዘጋጀ። ሕዝበ ክርስቲያን ሁሉ ሁለት ወር ግድም ሲጾም ኑሮ ያን ያለፈ ደረቅ ጊዜ ለመበቀል ደሃ ዶሮውን፣ መካከለኛ ኑሮ ያለው በግ ፍየሉን፣ ሀብታም ፍሪዳውን ለእርድ ሲያዘጋጅ እድሜውን ሙሉ በትግ በፈተና ያለፈው ንጉሠ ነገሥት ለኢትዮጵያ በዓለ ፋሲካ ራሱን ለእርድ አዘጋጀ። አርብ የስቅለት ዕለት የእንግሊዝ ጦር መቅደላ ጥግ ደረሰ። ሮጌ በሚባለው ሜዳ ላይ እንደሰፈረ ንጉሠ ነገሥት ቴዎድሮስ ፉላ በሚባለው ቦታ መድፎቻቸውን አስጠምደው ወደ 4000 የሚሆን ወታደር ባብሮ አደግ የጦር መሪያቸው በፊታራሪ ገብርኤል መሪነት ወደ ጣላት ጦር ላኩ። ራሳቸውም ፉላ እንዳሉ መድፍ ማስተኮሳቸውን ቀጠሉ። ነገር ግን እንደሰጉበት ሁሉ የኢትዮጵያ ወታደሮች ከነመሪያቸው በድፍረት ወደ ጣላት ጦር እየተኮሱ ሲገሰግሱ ለመመታት ምቹ በሆነ ቦታ ላይ ደረሱ። የእንግሊዝ ወታደሮችም ኢትዮጵያውያን ከያዟቸው መሳሪያዎች እጅግ ብልጫ ባላቸው መሳሪያዎቻቸው ባንድ ጊዜ ሲሰሩባቸው ብዙ ኢትዮጵያውያን እንደ ቅጠል ረገፉ። ከሟቾች መካከልም አዝማቹ ፊታውራሪ ገብርዬ አንዱ ነበሩ። የተረፉት ወታደሮች ወደ ኋላ አፈግፍገው ንጉሠ ነገሥቱ ወዳሉበት እንደደረሱ መርዶውን ነገሯቸው። አጼ ቴዎድሮስ የጦራቸውን ድል መሆን በመነጽር አማካይነት ተመልክተው ተረድተውት ነበር። ግን ያልተበቁት ሌላ መርዶ ደግሞ መጥቶላቸው ነበር። ፊታውራሪ ገብርዬ ሙተዋል አለ አንድ ወታደር። አጼ ቴዎድሮስ ፊታቸው ልውጥውጥ አለ። ገብርዬ ሞተ አሉ ፊታቸው በሐዘን ጠቁሮ። አሁን ጃንሆይ በጠና ቆስለው በዛፍ ስር እንዳስቀመጥናቸው ወይኔ ጌታዬ መልእክቴን ፈጽሜ ልብን ሳላደርስልህ ጥዬህ መሄዴ ነው ሲሉ ትንሽ ቆይተው አረፉ አለ ወታደሩ። ባዘን የተመቱት ንጉሠ ነገሥት መድፎችን እያስቆተቱ ወደ መቅደላ ተመለሱ። ከአጼ ቴዎድሮስ ጀምሮ ሁሉም አልቃሽ ሆነ። ንጉሠ ነገሥቱ ከጥቂት ጊዜ ቀደም ብሎ በፊታቸው እየፎከሩ ያለፉት ብዙ ወታደሮቻቸውና ሹሞቻቸው በዚያ አጭር ጊዜ ውስጥ እንደ ቅጠል ረግፈው መቅረታቸውን ሲያዩ በአንድ ከባድ ሐዘን ተመተው ነበር። የገብርዬ መርዶ ሲነገር ደግሞ ሌላው ብትር ተጨመረ። ከቋራ እስከ መቅደላ ያልተለየው ገብርዬ ከጥቂት ሰዓቶች ቀደም ብሎ በወርቅ የነደደ የአንበሳ ቆዳ ለምዱን ለብሶ አንፋሮ ደፍቶ ጣምራ ጦር ይዞ በፈረሱ ላይ እንደሆነ ያንተ አሽከር ገብርዬ ያንተ ግራፊ እያለ አልፎ ከሳቸውና ከሰራዊታቸው ጋር አብሮ በሰራው ሰፊ ጎዳና ወታደሮቹን እየመራ ዘቅዝቆ የወረደው ገብርዬ ዳግመኛ የለም። ይህ ትዝታ በአጼ ቴዎድሮስ ልብ ገብቶ በንባ ፈነቀላቸው። ፊታቸውና አንገታቸው በንባ ታጠበ። ራስ እንግዳም በጥጋቸው ሆኖ ሲያለቅሱ ቆይተው ጃንሆይ ይበቃል ይተውት ለስንቱ ጊዜ ነው እኛም ዛሬ ወይ ነገ እንከተለዋለን አሉ። እሱስ እውነትህን ነው ግን ለገብርዬም ባይብዛበት ተው ይላልቅስለት በብዙ ቦታ ሲያፈስልኝ ኑሮ ዛሬ መጨረሻውን ጠብታ ላፈሰሰልኝ ደግሞ ዋጋ እንባይ ይፍሰስለት አሉ። ንባው ካይናቸው እየፈለቀ መቅደላ በመላዋ በጩኸት በዋይታ ተናወጸች። ባሎቻቸው የሞቱባቸው ሴቶች፣ ጓደኞቻቸው፣ ዘመዶቻቸው የሞቱባቸው ወንዶች በአንድ ላይ ሲያለቅሱ ያለምባ ቆሞ ለመመልከት የድንጋይ ልብ ያስፈልግ ነበር። አጼ ቴዎድሮስ በበነጋው የቅዳም ሹርለት ከሰር ሮበርት ናፒየር ጋር መልእክት ሲለዋወጡ የመጣላቸው ደብዳቤ እስረኞችን ይልቀቁልን የሚል ብቻ ሳይሆን እጃቸውን በምርኮኝነት እንዲሰጡ የሚጠይቅ ስለሆነ እጅግ ተናደዱ። ግዴታቸውም በእንግሊዞች አልነበረም። አጥቅተው ለአጥቂ በሰጧቸው ከድተው ብቸኛ ባደረጓቸው ወገኖቻቸው ነበር። ለናፒየር ደብዳቤ ሲጽፉም አድራሻው ለሱ ሆኖ መልእክቱ ለኢትዮጵያ ሕዝብ ነበር። የመረረ ስሜታቸውን የሚገልጽ ደብዳቤያቸውን ለሰር ሮበርት ናፒየር ከላኩ በኋላ ከሰዎቻቸው ለየት ብለው ሄደው በአንድ ቦታ ላይ ሰግደው ተንበረከኩና የሚከተለውን ጸሎት ለፈጣሪያቸው አቀረቡ። የሰማይና የምድር የባህርና የየብስ ፈጣሪ ሆይ፣ የፍጥሮችን ልብና ኩላሊት ሁሉ የምታውቅ የልቤን ምኞት ታውቀው ነበር። ተትቢያን ስተ በዙፋን ላይ ስታስቀምጠኝ ንጉሠ ነገሥት እንድሆን ብቻ ሳይሆን አገሬን ተውድቀት የማድን መሪ እንድሆን የመረጥከኝ መስሎኝ ነበር። አንተ የጣልክብኝ የመሰለኝን አደራ ለማስከበርም ተተገቢ ዓላማ ውጭ የሆነውን አንተ ጠብቅ ብለህ የሰጠኸኝን ሕዝብ በጠንካራ ብትር ለመጠበቅ ሞከርኩ። ይሄን አልፈቀድከልኝም ኑሯል። አምላኬ ሆይ ፈቃድህ ይኸው ተሆነ ትሁቱ ባሪያህ ካሳ ለፈቃድህ ተገዢ ነው። ውድቀቴን ታቀረብከው ባንተ በፈጣሪ ሳላጉረመርም ነፍሴን በእጅህ ላይ እጥላለሁ። ተጠላቶቼ እጅ ያንተን እጅ ስለመመርጥ ወደ አንተ መጥቻለሁ። ሰዎች ሊያውቁልኝ ያልቻሉትን ቅንነቴን አንተ ስለምታውቅልኝ ተሰዎች ልቅ አንተ እውነተኛውን ፍርድ እንደምትሰጠኝ አምናለሁ። አንተን በተወሰነ የፍጡር ችሎታዬ በተወሰነ የመረዳት አቅሜ መጠን አውቃለሁ። አንተ ግን ውስንና ድንበር በሌለው የማወቅ ኃይልህ ራስህ ታፈር የፈጠርከኝን ትንሽ ትል በሙሉ ታውቀኛለህ። ፈጣሪዬ ሆይ እንደ ሰው ሁሉ እሳትና ውሃ በፊት ያቀርበህ ወደምትፈልገው እጅህን ጨምር ብለኸኛል። እኔ መረጥኩት ውሃውን ነበር፣ ያንተ ፈቃድ ግን የመረጥኩትን ውሃ እሳት አደረገብኝ። እናታቸው ሆድ ሳይወጡ ተተመረጡት አልቆጠርከኝም ይሆናል። ግን ለሁሉም የምመካው ባንተ ብቻ ስለሆነ ብታጸድቀኝም ብትኮንነኝ ያለኸኝ ምስክርና ዳኛ አንተ ብቻ ስለሆንክ ወደ አንተ መምጣቴ ነው። መከራ ስለበዛብኝ ባንተ ተስፋ ቆርጬ ራሴን አልገደልኩም። የመከራዬ መጠን ተመጨረሻው ደረጃ ላይ ስለደረሰና በሰው እጅ ሊጥለኝ ስለሆነ ወደ አንተ ሸሽቻለሁ። ይህን ጸሎት ካደረጉ በኋላ ሽጉጣቸውን ከወገባቸው መዘው ሊጠጡ ሲሉ እነራስ እንግዳ ተጠራጥረው ወደ እሳቸው ቀረብ ብለው ቆመው ስለነበር ተሯሩጠው ሽጉጡን ሲነጥቋቸው ጥይቱ ባርቆ ጆሮአቸውን ጥቂት ቧጭሮ ታለፈ። የዚህን አይነት ሙከራም ተውት። ከዚህ በኋላ ከመኳንንቱ ጋር ብዙ ምክክር አድርገው ለማፈግፈግ የቀረበው ሐሳብም ዙሪያቸውን በከበባቸው ኢትዮጵያውያን ጠላቶች የማይቻል መሆኑ ተረጋግጦ ስለቀረ በዚያ ሊሰራ የሚችለው ነገር ብቻ እንዲሰራ ተደረገ። በበነጋው ለሚከበረው በዓለ ፋሲካ በአውሮፓውያኑ እስረኞች ሁሉ አንዳንድ ፍሪዳ ሲያዙ ለሰር ሮበርት ናፒየርና ለሰራዊቱም ከደብዳቤ ጋር 1000 ፍሪዳና ብዙ በግ ላኩለት። ሰር ሮበርት ናፒየርም አውሮፓውያኑ ተለቀው ሲላኩልኝ ስጦታውን እቀበላለሁ ብሎ ሰላምና እርቅ የፈለገ መስሎ የውሸት መልእክት ላከ። አጼ ቴዎድሮስም አውሮፓውያኑን ለመልቀቅ ወስነው ስለነበር ሁሉም ተለቀው እንዲሄዱ አዘዙ። ባሰናበቷቸው ጊዜም ሚስተር ራሳምን ወደ ፊታቸው ቀረብ አስደርገው አቶ ራሳም በል እንግዲህ ደና ሰንብት ካሉት በኋላ ሁሉንም በሩቁ በሉ በቸርግቡ እያሉ አሰናበቷቸው። ፈረንጅ ሁሉ ጆሮውንና አይኑን ማመን እያቃተው እጅ እየነሳ ጉዞውን ቀጠለ። ይሁን እንጂ ከእንግሊዝ የጦር ሰፈር እስከ ተቃረቡ ድረስ ካሁን አሁን በጀርባዬ አረር ተቀረቀረበት እያለ ያልሰጋ ፈረንጅ አልነበረም። ሰር ሮበርት ናፒየር በአጼ ቴዎድሮስ እጅ የነበሩትን እስረኞችና ሰራተኞች አውሮፓውያን ሁሉ ከተቀበለ በኋላ እሁድ ዝም ብሎ ውሎ ሰኞ የማዕዶት ዕለት ቃሉን አፍርሶ ጦርነቱን ቀጠለ። የመቅደላን ምሽግም በመድፍ በሮኬትና በጠመንጃ ጥይት ሲደበድቡት አጼ ቴዎድሮስ ጨርሰው ድል መሆናቸውን ስለተረዱ የቀሯቸውን ወታደሮችና መኳንንት እየመረቁና እየሳሙ አሰናበቷቸው። ብዙዎች መኳንንትና ወታደሮችም ሲሰናበቷቸው በእንባ ይንሰቀሰቁ ነበር። ራስ እንግዳ ወንድማቸው ባሻ ፈንቱ እነ ቢትወደድ ባህሪና ሌሎች ጥቂት ሰዎች ግን ለዚሁ አብረን እንሞታለን እንጂ አይደረግም አሉ። እንግዲህ ሞት እንጂ ሌላ ምን ይሰራ ብላችሁ ነው? ሂዱ በጠላት እጅ እንዳትንገላቱ አሉ አጼ ቴዎድሮስ። ጃንሆይ ዓለም ደግንቱን ክፉ የምናውቃት ተርሶ ጋር ብቻ ነው። የምትስማማንም ተርሶ ጋር በኖርንበት ጊዜ ነበር። የፊታውራሪ ገብርዬን እድል ባናገኘውም እንደዚህ ታለው እድል ደርሰው ሳናይ የመሞትን እድል አሁን ባናገኘውም ሕይወቶ ሲጠፋ ሳናይ በዚሁ መሞት አለብን። ስንት ቀን ሞትን አብረን አልፈነው ስንት ቀን አሉና ራስ እንግዳ ንግግራቸውን ሊቀጥሉ ሲሉ እንባ እንቅ አደረጋቸው። ጥቂት ቆይተውም ዛሬስ አንለያይም አሉ ጎርነን ባለ ድምፅ። አጤ ቴዎድሮስ ቢለምኑ ቢያዙ እነዚህ ሰዎች ከቆሙበት ንቅንቅ አልል አሉ። ወዲያው የእንግሊዝ ወታደሮች ወደ ምሽጉ በር ሲጠጉ አጼ ቴዎድሮስና ኒካስተር የማይበልጡ ጀግኖች ያለማቋረጥ ይተኩሱ ጀመር። ጥቂት እንደተታኮሱ ከአጼ ቴዎድሮስ ጥግ ጎን ለጎን ቆመው ይተኩሱ የነበሩት ራስ እንግዳና ባሻ ፈንቱ ተራ በተራ በጥይት እየተመቱ ወደቁ። አጼ ቴዎድሮስ ልባቸው ባዘን ቢያርም ለማልቀስ ጊዜ አልነበራቸውም። ብቻ የነዚህን ታማኝ አሽከሮቻቸውን ሬሳ ከቀሩ ሰዎቻቸው ጋር ሆነው አስነስተው በቃሬዛ ላይ አጋደሙት። ከዚያም ተመልሰው ሲተኩሱ ቢትወደድ ባህሪ ተመተው ወደቁ። ወዲያው የእንግሊዝ ወታደሮች የምሽጉን በሮች ጥሰው ተሽጎደጎዱ። በጥጋቸው የቆመ ጋሻ ጃግራቸውም ጃንሆይ ጠመንጃውን ያስቀምጡና እንማረክ አለ። ተው ዝም በል ለእግዚአብሔር እንጂ ለእንግሊዝ ወታደር አንማረክም ብለው ሽጉጣቸውን ከወገባቸው መዘዙና አፈሙዙን በአፋቸው ጎርሰው ጠጡት። ሕይወታቸውን ሙሉ ሲደክሙ የኖሩት ንጉሠ ነገሥት በዚህ ሁኔታ ሕይወታቸውን እንዳሳለፉ የእንግሊዝ ወታደሮች እየተራኮቱ ደረሱ። አብዛኛዎቹ በየድንኳኑ ያለውን ዕቃ፣ ያን ሁሉ አስደናቂ የብራና መጽሐፍ፣ ያን ሁሉ የወርቅና የብር፣ ያን ሁሉ ልብስ ሲቃሙ፣ ጥቂቶቹ ከንጉሠ ነገሥቱ ሬሳ ጥግ ቆመው ይመለከቱ ነበር። ወዲያው ሮበርት ናፒየር የቀረውን ወታደርና በኢትዮጵያም የቆዩትን አውሮፓውያን አስከትሎ ደረሰ። ከዚያም ወደ አጼ ቴዎድሮስ ሬሳ ቀረብ ብሎ ዘቅዝቆ እየተመለከተ በእርግጥ የእሳቸው ሬሳ ነው አለ። ራሳቸው ናቸው አለ ዋልድማየር። ልክ ነው አለ ሚስተር ራሳም። እኒህ ነበሩ፣ ግሩም ነው፣ እውነተኛ ጀግና ኖረዋል አለ ናፒየር ራሱን እየነቀነቀ። ከዚያም በመቅደላ አናት ላይ ሰንደቅ ዓላማቸውን ለመስቀል ሊሄድ ሲጀምር ራሳም ወደ ናፒየር ዘወር ብሎ ስሞት እንድትቀብረኝ ቤተሰቤንም ወደ እንግሊዝ አገር እንድትወስድልኝ ብለው የጣሉብኝ አደራ ስላለ ላስነሳና እንዲቀበር ላድርግ አለ። መልካም ነው፣ አስነሱና እንዲቀበር አድርጉ አለ ናፒየር። ናፒየር ሲሄድ ራሳም፣ ዋልድማየር፣ ስተርንና ሌሎችም በኢትዮጵያ የቆዩ አውሮፓውያን አጼ ቴዎድሮስ ወደ እንግሊዞች ሰፈር ሂዶ እንዲቆይ አሰናብተውት የነበረው አቶ ሳሙኤል ሬሳውን ከበው ቁመው ነበር። ከዚያም ጥይት እንዳይመታቸው ከለሎ ላለ ቦታ ሆነው የቆዩት የአጼ ቴዎድሮስ ቤተሰቦችና በመቅደላ ያሉ ካህናት እንዲጠሩ ሰው ልከው ንግግራቸውን ቀጠሉ። ይህን ጨቋኝ ግፈኛ እንደዚህ ጥሎ ያሳየኝ አምላክ ስሙ ለዘላለም ይቀደስ አለ ስተርን። አሜን አለ ሮዘንታል። እኔ በዚህ አልስማማም አለ ዋልድማየር። አዎ ምንም ቢያጉላሉን ይህን የመሰለው እድል ሲደርስባቸው ሰዎችና ክርስቲያኖች እንደመሆናችን መጠን ልናዝንላቸው ይገባል አለ ማርቲን ፍላድ። ይህ አረመኔ ሐዘንን የታውቆት ነው የሚታዘንለት አለ ስተርን። ልክ ነው አለ ሮዘንታል። ምኑ ነው ልክ? አረመኔ ተሆነ መሞቱ ላይቀር አርዶን ቢሞት ማን ያግደው ኑሯል? ጨካኝ ታደረጉት ጠንቆች መካከል እኛ አውሮፓውያኑ ዋናዎቹ ነበር። እኛው አናርፍ ብለን ስንክለፈለፍ መልሰው አሰሯችሁ እንጂ ድሮስ ቢሆን ለሚስተር ራሳን ፈተውለት አልነበረም አለ ዋልድማየር። እውነት ነው። እነ ዶክተር ቢክ እየመጡ ባይዘባርቁ ቆንስል ካሜሮን ለሽፍቶች በርቱ እንግሊዞች ይመጣሉና በዚያ ጊዜ መታወቂያ ይሆናቸዋል እያለ የይለፍ ወረቀት ይሰጣል ሲባል ባይሰሙ፣ እንግሊዞች ከኢትዮጵያውያን ይልቅ ለቱርኮችና ለግብጾች ማላታቸውን ተረድተው ባይጠራጠሩ ለቀውልኝ ነበር። ጥፋቱ መቼም የጋራ ነው አለ ራሳም። እኔ ባመጣሁት ደብዳቤ እምቢታልህ እንወጋሃለን የሚል ቃል ባይጨመርበት ኑሮ ምጽዋ ድረስ ተልከውላቸው በነበሩት ሰራተኞች ወደ ደብረ ታቦር እንዲደርሱላቸው ቢሆን ኑሮ እሳቸውም እስረኞችን መፍታታቸው አይጠረጠር ነበር። ይህ ሁሉ ወጪና ድካምም አያስፈልግ ነበር አለ ማርቲን ፕላድ። በዚያም ብሎ በዚህ አፍሪካ እጅግ ታላቅ የሆነ ጀግና አጣች። አብሬያቸው በቆየሁባቸው ጊዜ ሁሉ ልዩ የሆነ ትልቅነት አይቼባቸዋለሁ። እርግጥ ነው በአንዳንድ ነገሮች ክፉና የማይጨበጡ ሰው ይመስሉ ነበር። ነገር ግን በፍርድ ላይ ያላቸውን ትክክለኝነት በሰላም ለተቀመጠላቸው ህዝባቸው የሚያደርጉለትን ጥበቃና ጥንቃቄ ለወታደሮቻቸውና ለቤተሰቦቻቸው ያላቸውን አሳቢነት እንደኛ ያየ እኔን ሰው ጨቋኝ ገዢ ለማለት አፍ አይኖረው። ዶክተር ብላንክ አንድ ጊዜ አባይን ስንሻገር ያደርጉት የነበረው ትዝ ይልሃል? አለ ራሳም። አዎ ያን ጊዜ አንተን እንኳን ድጥሎ ህጅህን ይዘው ባረብኛ ያነጋገሩ ሲያነሱ አይቼ ምንድነው ያሉ ብዬ ብጠይቅህ አይዞህ አትፍራ ብለው ነው ያነሱኝ ያልከኝ ጊዜ አይደለም? አለ ሄንሪ ብላንክ። አዎ ያን ጊዜ አብሯቸው የወደቀው ይኸው መልካሙ ሰው ራስ እንግዳም ነበር። ስንት ሰው በውሃ ይበላል ወይም ተረግጦ ይሞታል እያልኩ በማስብበት በዚያ ጊዜ እንግዳ ያን ህፃን ተመልከተው፣ እንግዳ ይቺን ሴት ተመልከታት እያሉ ያን ሁሉ ሰራዊት አንድ ባንድ እየተመለከቱና የደከመውን እጁን ይዘው እየረዱ ያሻግሩት ነበር። በእርሳቸው ጥበቃ ስር ላለ ህይወት ሁሉ የነበራቸው ጥንቃቄ ሲታይ ነፍሰ ገዳይ የሚባለው ስድብ ይከብድባቸዋል፣ አለ ራሳም። እንግዳ ብትልስ ትዝ አለኝ፣ እሱ እኮ ፈረንጆችን እንፍጅ ብሎ ነበር አሉ፣ አለ ዋልድማየር። እንግዳ መላኩ ራስ እንግዳ እንኳን እሱ ማንኛውም ኢትዮጵያዊ ይህን አለ ብዬ አላምንም። ስንቱ ናቸው ስንለቀቅ በደስታ የተፈነቀሉት። ራስ እንግዳ እንዲህ ያለውን ተንኮል አሰበ ብዬ ካመንኩ በዓለም ውስጥ አንድም መልካም ሰው የለም ብዬ እንዳመንኩ ቆጥረዋለሁ። እንግዳ እኮ እውነት እንግዳ ሰው ነበር፣ አለ ሚስተር ራሳም። እሳቸው ደግሞ እንዲህ ያለ ቅሌት ያታውቀውበት፣ አለ ሐዘን ያጠወለገውን ፊቱን። ትናንትናውን ሳሙኤል ሳሙኤል ሲሉት እንዳልነበረ አሁን በድን ሆኖ ወደሚያቸው ንጉሠ ነገሥት ሬሳ እንዳዞረ ወሬ ሰማው እንጂ እኔ ማይታየው፣ አለ ዋልድማየር። ወሬማ ይህን ሁሉ ጥፋት አድርሷል፣ አለ ራሳ። አየ ሰው ተፈጥሮ አሁን በቀደም ለስ ያነጋግሩን የነበራቸው ግርማና ጸጋ ሁሉ ያ ሰውን የሚማርክ አነጋገራቸውና አስተያየታቸው ያ ትህትናቸውና ልግስናቸው አሁን እንዳልነበረ ሆኖ ሲታዩ አይገርማችሁም? አለ ዶክተር ብላንክ። ይህ የተረገመ ኦቴሎ በተጫዋችነትማ ማን ይወዳደረዋል? ዶክተር ቢክ የቤተ ዘመዶቻችንን ደብዳቤ ያቀረበለት ጊዜ የሆነውን አይተሃል አይደል? አጎንብሶ ማሩኝ በድያችኋለሁ አላለም? እኔ እኮ ተርሱ ጋር በምንገናኝበት ጊዜ ሁሉ ያሰረኝ፣ በጥፊ ያስቀጠቀጠኝ፣ ያስገረፈኝ ሁሉ ይረሳኝና ወደ እስር ቤቱ ስመለስ ነው ክፋቱ ሁሉ ትዝ የሚለኝ። ተወዳዳሪ የሌለው ተጫዋች አለስተር። የተፈጥሮ ትህትናው እንጂ ማን አስገድዶስ? ማንንስ ፈርቶ ለሰው ይጨነቃል? ትህትናው ደግሞ ለኛ ብቻ አይደለም፣ ለአገሩ ሰዎችም ያው ነበር። የመጨረሻው ድሃ በፊቱ ቀርቦ የፈለገውን ያመለክተው ነበር። ቀማኛ ገንዘቡን የዘረፈው ሰው ገንዘቡን ተንጉሱ ተቀብሎ ንጉሱ ቅሚያው በተፈጸመበት አካባቢ ያለ ሌባና ወንበዴ ሁሉ ታድኖ እንዲያዝ ያስደርጉ ነበር። እኔ ራሴ በሜዳ ላይ ተቸግሬ ላየኋት ድሃ ሴት ተበቅሎ ወርደው ሸማቸውን አውልቀው ሲያለብሷትና በኪሳቸው ገንዘብ ስላልነበረ ተኔ 5 ብር ተበድረው ሲሰጧት አይቻለሁ። ከጊዜ በኋላ እንዲያው እግዚአብሔር ፈረደባቸው እንጂ እሱስ ትልቅ ሰው ነበሩ፣ አለ ዋልድማየር። ለአንድ ቀን የማይመክት ጀግና፣ አለ ሮዘንታል። አቤት አቤት፣ ቴዎድሮስ የተሸነፈ ዛሬ ነው ማለት ነው? የተሸነፈው ዛሬ አይደለም። ቴዎድሮስ የአገሩ ሰዎች እንዳይተርፍ አድርገው ቀጥቅጠውት ለእግዚአብሔር በተሰጠው ልዩ ኃይል እንደምንም እየተንገዳገደ መጥቶ መቅደላ ላይ የወደቀ ጀግና ነው። ዝም በል ወንድሜ፣ የድል አድራጊዎችን ክብር እንዳታስነካኝ። አለማወቅ ቴዎድሮስ ተሞተ ስንት ዘመኑ? አለ ዋልድማየር። በዚህ ጊዜ እቴጌ ጥሩወርቅ ከንጉሠ ነገሥቱ ቤተሰብ ጋር እየጮሁ ደረሱ። በዚያው የተገኙት ጥቂት ኢትዮጵያውያንና ካህናቱም ተሰብስበው እያለቀሱ ደረሱ። ከፈረንጆች መካከል ብቻውን ቆሞ የቆየው አቶ ሳሙኤል አላቃሽ ስለደረሰለት በሁለት አይኖቹ ተንቸርፎ የቆየውን እንባውን እርግፍ እያደረገ ጌታዬ ጌታዬ እኔ ተመሬት ላይ ልደፋ ብሎ የሬሳውን አንገት አቅፎ ቀና ሲያደርግ ሚስተር ራሳምና ዋልድማየር ረዱትና አጼ ቴዎድሮስ በዚሁ ቀን ቁስለኛና ሬሳ ሲያስነሱባቸው ከቆዩት ቃሬዛዎች ባንዱ ላይ አደረጉት። ከዚያም ካህናቱ ልብሶቻቸውን አደግድገው እያለቀሱ በታላቅ አክብሮት ሲያነሱት፣ ጥቂትም ቢሆኑ በዚያ የተገኙ ኢትዮጵያውያን ሁሉ ሲጮሁና በእንባ ሲበጠበጡ፣ ከፈረንጆቹም ብዙዎቹ ማረባቸውን እያወጡ አይኖቻቸውን መጥረግ ጀመሩ። ሚስተር ራሳም ይህን ሁኔታ ሲያይ ወደ ዋልድማየር ዘወር ብሎ እኔ የእነዚህ ሰዎች ባህሪ አይገባኝም፣ አሁን እንደዚህ የሚያብዱት ንግስት ወርቅ ከኒ ሟች ጋር ለብዙ ጊዜ ተቆራርፈው ሳይተያዩ ኖረው በቅርቡ ነው የተገናኙት። በመካከላቸው ያለው ግንኙነት ተነጭራሹ ላይቋረጥ ይቻለው አለማየሁ በሚባል የስድስት አመት ህፃን ብቻ ነው ይባላል። ካህናቱ ጭራሽ አይወዷቸው ነበር። ህዝቡም ሲፈራቸውና ሲሸሻቸው ቆይቷል። አሁን እንደምናየው ግን አንድም ኢትዮጵያዊ የሚጠላቸው አይመስልም አለ። ከዚያም ካህናቱ የአጼ ቴዎድሮስን ሬሳ በወርቅ ዘቦ ግምጃ ገንዘው በመቅደላ ራሳቸው ወዳሰሩት የመድኃኔዓለም ቤተክርስቲያን ይዘውት ሲሄዱ እዚያ የነበሩ ኢትዮጵያውያን ሁሉ የመጨረሻዋን እንባ ጠብታ ሳይነፍጓቸው በእንባ እየታጠቡ ተከተሏቸው። በዚህ ጊዜ ሮበርት ናፒየር ሰንደቅ ዓላማውን ሰቅሎና አዋጅ አስነግሮ በአጼ ቴዎድሮስ ዕቃ ቤት የተገኘውን ልዩ ልዩ የክብር ዕቃና ብዙ መጽሐፍ በጥንቃቄ አስቆጥሮ ይዞ ከነ ሰራዊቱ ስለተመለሰ ንራሳም አጼ ቴዎድሮስን ለመቅበር ሳይችሉ ጉዞ ጀመሩ። ምን ንራሳም ብቻ አሳዛኙ ንጉሠ ነገሥት ሕይወታቸው ካለፈ ሌት ተቀን ባክነው በአንድነት በመሰረቱት አገራቸው ለቤተሰባቸው መጠጊያ ስላልነበረ የጌትሮርቅ ከጥቂት ጊዜ በኋላ እናቱንም ያጣው ሕፃኑ ስደተኛ አለማየሁ ቴዎድሮስ የቀሩትም ሰዎቻቸው ሁሉ አደጋ እንዳይደርስባቸው ቆሞ የመቅበር ዕድል ሳይኖራቸው መቅደላን የእንባ ነጠብጣብ ጥለውባት ወደ እንግሊዞች ሰፈር ተጓዙ። ሚስተር ራሳምም ለአደራው ታማኝ ሆኖ የአጼ ቴዎድሮስን ቤተሰብ በሚገባ አክብሮት ተቀበለ። እንግሊዞችም በእውነተኛ አክብሮትና ርኅራሄ ያዟቸው። አጼ ቴዎድሮስ ተገቢው ጸሎተ ፍታት ተደርጎላቸው ወደ መቃብር ሲወርዱ ከጸሐፊዎቻቸው አንዱ የነበረ ሰው የሚከተለውን እየገጠመ አለቀሰላቸው። ስማኝ ጮሃለው የአገሬ ወንዝ በሽሎ፣ እምባዬን ተቀበል የአገሬ ወንዝ በሽሎ፣ ዘወትር እንዳይጎርፍ ታንተ ተቀላቅሎ። በየቦታው ይዙር በጋ ተከረምት፣ በፍጥነት እንዳይደርቅ ወድቆ በመሬት። ተጎርፍ ጋር ይዙር ታገር ወደ አገር፣ መሬቱን አቋርጦ ይግባ ወደ ባህር። የታጠቀን ስቃይ ለሁሉ እንዲነግር። መቅደላ መቅደላ ገደቢስ ተራራ፣ አጥንቴ ባንተ ላይ ይበተን ይዘራ። የታጠቀን ስቃይ እንዲኖር ሲያወራ። መቅደላ 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 መቅደላ፣ ወይ አደፋፈርህ ታጠቀን ስትበላ። ቀድመህ በጠላት መልፍ ባትተኳኮስ፣ ትቃጠል ነበረ እሳቱን ሳትጎርስ። በንንባዬ ውረድ ምድሩንም ማርሰው፣ ለሰው እንዳልነግረው የለም ልብ ያለው ሰው። አንተ አበሻ ሙሴ በበረሃ እየዞርክ ሕዝብን የመራኸው፣ አሰርቱ ቃላትን ሕግን ያስተማርኸው። የአበሻው አብርሃም ዕድሜህን በድንኳን ስትዞህ የጨረስከው፣ አንተ አበሻ ዳዊት ልብ አምላክ የሆንከው። የብልሆች ብልህ አበድክ የተባልከው፣ አንተ የደጎች ደግ አውሬ የተባልከው። የሟቾች ደም መላሽ ገዳይ የተባልከው። ጌታዬ 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 ጌታዬ፣ ይህን ጉድ ለማየት ተጣለኝ እጣዬ። በዚህ ተምጨነቅ ሳስብህ ስራራ፣ ጥራኝ አባት አጠቅ ልጓዝ ካንተ ጋራ። በዚህን ጊዜ የዚህን አልቃሽ ግጥም ሕዝቡ ተቀብሎ ሲተምና በእያንዳንዱ ሰው ፊት እንባ ሲፈስ ይታይ ነበር። ተፈጸመ።
ታጠቅ ብሎ ፈረስ ካሳ ብሎ ስም፣ ባርባር ቢሸበራል ኢየሩሳሌም። እኔ ማዩ ቱርክባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ሁሉ ንቆ ሲኮራ ሲኮራ፣ ወንዱ አንቺን ወደደ ተኛ ከአንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳሱን እንደ ጠጅ ወሱ ሲጣጣት ለመዩ ቱርክባይ የምሸሽን